ጋቢና ቪ ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት ሐምሌ 10 2014 ዓ.ም መሰናዶን ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያላቸውን አሪፎቹን መራርጠን ይዘንላችኋል። የደንገረመው መሰናዶን እየመራው ኤልያስ አስማረ በቅንብሩ አብረናችሁ እናመሻለን። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ከደግሞ ቢሰሙ ካልናቸው ለምሽቱ ቀዳሚ ያደረግነው ከኢትዮጵያ የብሔራዊ ቡድን አሰልጣኝ ቡበቱ አባተ ጋር ያደረግነው ቃለ መጠይቅ ነው። በቅርቡ በተደረገው በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን ፌስቲቫል ላይ ከተገኙ የክብር እንግዶች መካከል አንዱ የኢትዮጵያ ብሔራዊ ቡድንን ለታላቅ ታሪካዊ ድል እያበቁ የሚገኙት አሰልጣኝ ቡበቱ አባተ ናቸው። በሜሪላንድ በነበራቸው ቆይታ ከዝግጅት ክፍላችን ጋር ተገናኝተው ነበር። አሰልጣኝ ውበቱ በተለይም ደግሞ በዚህ በዩናይትድ ስቴትስ የሚኖሩ ትውልደ ኢትዮጵያውያን የኢትዮጵያ እግር ኳስን በማሳደጉ ረገድ ሊጫወቱት የሚችሉት ሚናን አስመልክተው ሐሳባቸውን ለጋቢና ቢያጋርቷል። ሀብታሙ ስዩምን ያነጋገራቸው ቀጥሎ ይቀርባል።
አሰልጣኝ ውበቱ ዛሬ ያገኘው ኢትዮጵያውያን በሰሜን አሜሪካ በሚያቀርቡት አመታዊ ስፖርትና የባህል ፌስቲቫል ላይ ነው። የስካውን ቆይታ ምን ይመስል ነበር? እዚህ ያለውን የስፖርት መንፈስና ወንድማማችነት እንዴት አየኸው?
ያ ከመክፈቻው ቀን ጀምሮ ነበርኩኝ። በስፖርቱም በባህሉም በጣም ደስ የሚል ድባብ ነው የነበረው። ከመጣው ጊዜ ጀምሮ ህዝቡ መካከል ያለውን ፍቅር፣ ስፖርታዊ ውድድሩን ሁሉንም ታድም ያለውና በጣም ደስ ብሎኛል።
እንደው ከስካሁን እንቅስቃሴ የተለያዩ ቡድኖች እዚህ ሲንቀሳቀሱ አይተሃል። ምናልባት ለኢትዮጵያ ብሔራዊ ቡድን ተስፋ ያለው ሰው አይተህ ይሆን?
አዎ፣ ማለት ከአቅም አንፃር ጥሩ ልጆች አሉ። ያው ለኢትዮጵያ ብሔራዊ ቡድን ለመጫወት የፓስፖርት ጉዳይ ካልሆነ በስተቀር ተስፋ ያላቸው ወጣቶችን አይቻለሁ።
አሰልጣኙ በሱ እንደሚታወቀው ከአንድ ቡድን ጀርባ የተለያዩ ድጋፎች ትልቅ ውጤትም እንዲያስመዘግብ ያደርጉታል። በዚህ ሀገር ውስጥ የሚኖሩ ኢትዮጵያውያን ለኢትዮጵያ ብሔራዊ ቡድንም ሆነ ለኢትዮጵያ እግር ኳስ እድገት በምን መልኩ ነው አስተዋጽኦ ሊያበረክቱ የሚችሉት?
ትክክል ነው። ያው መጨረሻው ላይ 11 ለ11 ገብተህ ተጫወት እንጂ እነዛን 11 ለመፍጠር ብዙ ስራ የሚሰሩ ስራዎች በርካታ ናቸው። እግር ኳስ ደግሞ ብዙ ሁሉም ነገር ያስፈልገዋል። ሁሉም ህክምናው፣ ምግቡ፣ ሜዳ ዝግጅቱ፣ ሎጂስቲክ ሁሉም ነገር ያስፈልገዋል። ስለዚህ ሞራሉ በሁሉም ነገር እዚህ ብዙ ፖቴንሻል አለ። አሁን ያለ ነው አንድ የዩኒቨርሲቲ ሜዳ ውስጥ ነው እና በዚህ ነው ያለ ፋሲሊቲ በትልቅ ደረጃ ትልቅ ውድድር ማዘጋጀት የሚችል ሜዳ ውስጥ ነው ያለ ነው። የዩኒቨርሲቲ ሜዳ ውስጥ 70,000 ሰው ሚዝ ሜዳ ይሄን ስታይ እኛ ሀገር ደግሞ በርካታ ነገሮች ይጎሉናል። ስለዚህ ከአቅምም አንፃር ከሙያም አንፃር ተቀራርቦ መስራት የሚቻልበት እዚህ ያለው ዲያስፖራ አገር ውስጥ ካሉ ፌዴሬሽኖች ጋር በመነጋገር የሀገሪቷን እግር ኳስ ለማሳደግ በሰው ኃይልም በማቴሪያልም በሌሎች ነገሮችም ተጋግዘን ብንሰራ የመቀራረብ ክፍተት ያለ ይመስለኛል። እሷን ድልድይ መፍጠር የሚቻል ቢሆን እዚህ ያለውም ህዝብ እንደምታየው ስቲል ከአገሩ ጋር ነው ያለውና ያለመገናኘት ይመስለኛል። ያን ድልድይ በመፍጠር የተሻለ ነገር ማድረግ ይቻላል ብዬ አምናለሁ።
ከሰሞኑ የኢትዮጵያ ብሔራዊ ቡድን ከግብጽ ብሔራዊ ቡድን ጋር በነበረው ጨዋታ የተጎናጸፈው ድል የብዙዎቹ መነጋገሪያና የብዙዎቹ የደስታ ምንጭ ሆኗል። በቀጣይ ጨዋታዎች ለሚኖረው ዝግጅትና በእናንተ በኩል ለሚጠበቀው ኃላፊነት ግን የጃዙር ጫናና ኃላፊነት የጣለባችሁ ይመስለኛል። ያላችሁ ዝግጅት ምን ይመስላል? ይሄ የተነሳሳው የእግር ኳስ አፍቃሪውን ስሜትና ድጋፍ ለማስቀጠል በእናንተ በኩል ምን አይነት ዝግጅት እያደረጋችሁ ይገኛል?
እንዳልከው ትክክል ነው። ከግብጽን ጨዋታ በኋላ የተመሰገበውን ውጤት ተከትሎ ብዙ ከኛ ብዙ የሚጠበቅ ነገር እንዳለ ከምታየው ነገር መረዳት ትችላለህ። ህዝቡ ባገኘህበት ቦታ የሚሰጥ ሞራል፣ ደስታው ተጨማሪ ስራዎችን እንድትሰራ ነው የሚያደርግ። በሌላ በኩል ደግሞ ሌላ ተጋጣሚዎቻችንም ይህንን ጨዋታ በማየት የተመዘገበውን ውጤት በማየት ለእኛ የሚኖራቸው ግምት ከዚህ በፊት ከነበረው ከፍ ይላል። ስለዚህ ይህንን ለመወጣት ብዙ መስራት እንዳለብን ነው የሚገባኝ። እንደው በዛ በተፈጠረው ነገር ብቻ ላይ እንትንያልን ጊዜ ያጠፋን እየደከምን ስለሱ ብቻ በመነጋገር ከመሳለፍ ይልቅ ከመጀመሪያው አቀን ጀምሮ በቀጣይ ስለሚኖሩን ጨዋታዎች አቀደን እየተንቀሳቀስን ነው። እንግዲህ አሁን በቅርቡ ከደቡብ ሱዳን ጋር የቻን ውድድር አለ፣ የማጣሪያው ውድድር ለሱ ተጫዋቾችን ጠርተናል። ከነገ ጀምሮ ወደ ሆቴል ይገባሉ። እንግዲህ ለሁሉም ጨዋታዎች ትኩረት በመስጠት አሁን የተጀመረውን ነገር ለማስቀጠል ጥረት እናደርጋለን።
በራዲዮም በቴሌቪዥን የሚተላለፍ ዝግጅት ነው። የሚከታተሉ ኢትዮጵያውያን ሕጻናቶች አሉ። በጨርቅ ኳስ ቁሳቁስ ባልተሟላበት ሁኔታ ለእግር ኳስ ያላቸውን ፍቅር ለማሳየት የሚጥሩ የኢትዮጵያ ብሔራዊ ቡድን ውስጥ ታሪክ መስራት የሚፈልጉ ልጆች አሉ። ህልማቸውን ለማሳካት ከታሪክ ውስጥ አንድ ተጋሪ ለመሆን ምን ማድረግ ነው ያለባቸው?
እንዳልከው እግር ኳስ ታች ላይ የልጆች ስፖርት ነው። ታች ላይ በየትኛውም ነገር መጫወት ይችላል፣ በየትኛውም ነገር መጀመር ይችላል። ባሮጌ ኳስ በካልሲ የሁሉም ትልልቅ ተጫዋቾች ታሪክ ያ ነው። ከፍ ሲል ደግሞ እግር ኳስ የሀብታሞች ነው፣ ብዙ ኢንቨስትመንት የሚፈልግ ነው። ስለዚህ እዛ ከፍ ያለው ቦታ ለመድረስ የሚያስፈልገው አንድና አንድ ነገር እግር ኳሱን ከልብ መውደድ ነው። አንድ ሰው አንድን ሙያ ከወደደ ለዛ ሙያ የሚከፈለውን መስዋዕትነት ሁሉ ለመክፈል ዝግጁ ይሆናል ማለት ነው። ያ ጥረት ደግሞ አሁን የሚያስቡት ቦታ ላይ ያደርሳቸዋል ብዬ ነው የማስበው። የትኛውም ነገር መድረስ ከምፈልገው ቦታ ከህልሜ አያቆመኝም ብለው መነሳት አለባቸው። ከወደድክ ዲሲፕሊንድ ትሆናለህ፣ ከወደድክ ጥረት ታደርጋለህ፣ ከወደድክ ብትወድቅም መነሳት እንዳለ ታምናለህ። ስለዚህ እንትናቸውን አላማቸውን ማሳካት ይችላሉ ብዬ ነው የማስበው። በፍጹም እጅ መስጠት የለባቸውም። በተለይ ኢትዮጵያውያን ታች ላይ ይሄ ለልጆቹ ነው የምልህ፣ ታች ላይ ከሌሎች ጋር ስንወዳደር በፍጹም ልዩነት የለንም፣ አናንስም፣ እንዳውም እንሻላለን። ልዩነታችን የሚመጣው ከ14 ከ15 ከ16 ዓመት በኋላ ነው። እሱ ደግሞ የነሱ ብቻ ስራ ሳይሆን የመንግስት በዛ ዙሪያ ኢንቨስት የሚያደርጉ ሰዎች የባለሙያዎች ችግር ነው ማለት ነው። የልጆቹ ችግር አይደለም። ግን ያም ችግር ቢሆን እንዳይጋርዳቸው እንዳያቆማቸው ጥሰው መውጣት እንዲችሉ ራሳቸው ማዘጋጀት አለባቸው። ይሄ ከሆነ ህልማቸው ማሳካት ይችላሉ። አንድ ቀን እንደ ሌሎች እንደ ካሜሩን፣ ናይጄሪያ፣ ጋና እንደ ሌሎች አፍሪካ ሀገሮች ብዙ ተጫዋቾችን ዓለም ላይ ምናይ ይመስለኛል።
እጅግ በጣም አመሰግናለሁ አሰልጣኝ ውበቱ።
ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። በመቀጠል ደግሞ የምናልፈው ሳምንቱን ሞቅ ደመቅ አድርገው ተደነበረው የመዝናኛ ዜናዎች ነው። በዚህ ሳምንት ውስጥ የፊልም ባለሙያ ሮፍናን 6 የተሰኘ አልበሙን ለቋል። በሌላ ዜና ደግሞ ኢትዮጵያዊ የፊልም ባለሙያ ያዘጋጀው ካንትሪለስ ፊልም የ2022 የኒውዮርክ ፊልም ሽልማትን ጨምሮ ሌሎች 4 ሽልማቶችን ተቀዳጅቷል። ይህንና ሌሎች የመዝናኛ ዜናዎችን በዚህ ሳምንት ውስጥ ሰምተን ነበር። ቀጥዬ አቀርብላችኋለሁ። በዚህ ሳምንት ጎላ ብለው ከወጡ የመዝናኛ ዜናዎች መካከል የሮፍናን 6 የተሰኘ ሙሉ አልበም መልቀቅ ነው። ሮፍናን በዚህ አልበሙ 17 ስራዎችን ለህዝብ ያቀረበ ሲሆን ስራዎቹ ሰብአዊነትን፣ የህይወት ጉዞን፣ መንፈሳዊነትን፣ ራስን መጠየቅ፣ ሀሜትን የመሳሰሉ ጥልቅ ሐሳቦችን አካተዋል። ወጋታ ቃል ሰነይ የተሰኙት ዘፈኖችም በዩቲዩብ ብዙ ጊዜ ከታዩት ስራዎቹ መካከል ናቸው። ሮፍናን በቅርቡ ከዓለም አቀፍ የሙዚቃ ኩባንያ ዩኒቨርሳል ሚውዚክ ጋር ውለታ የተፈራረመ ሲሆን እነዚህ ስራዎች ህጋዊ ፍቃዳቸው በዩኒቨርሳል ሚውዚክ አፍሪካ ስር የተመዘገቡ ናቸው። በትላንትናው ዕለት በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ለአርቲስቱ የአልበም መለቀቅ እንዲሁም ደግሞ ከዩኒቨርሳል የሙዚቃ ቡድን ጋር ላደረገው ውለታ የእንኳን ደስ አለ መልእክት በፌስቡክ ገጹ ላይ አስተላልፏል። ሮፍናን እንደ ፓና ቆጣጣር በ2006 ዓመተ ምህረት የመጀመሪያውን ሚክስ ቴፕ ስራውን በክለቦች ማቅረብ የጀመረ ሲሆን ከዛ በኋላም በዲጄነት እንዲሁም በኤሌክትሮኒክስ ዳንስ ሙዚቀኛነትና ዲፕ ሃውስ በተሰኙ የሙዚቃ ስልቶቹ ዝነኝነትን አትርፏል። ከአመት በፊት የለቀቀው 3 የተሰኘው ትውልድን የሚኮረኩር በታላቁ ህዳሴ ግድብ በአድዋና በሀገር ፍቅር ዙሪያ የተሰራው ሙዚቃውን ከ3 ሚሊዮን በላይ እይታን በዩቲዩብ ላይ አግኝቷል። አፍሪካ ካሉ 10 ክሪፕቶ ከረንሲ ካላቸው ሀገራት መካከል አንዷ በመሆን ተመረጠች። ቢዝነስ ኢንፎ ኢትዮጵያ በድረገጹ ላይ አይቲ ኒውስ አፍሪካን ጠቅሶ እንደዘገበው ከሆነ ኢትዮጵያ ክሪፕቶ ከረንሲ የተሰኘውን የበይነ መረብ ላይ መገበያያ ተጠቃሚዎቿ ቁጥር ናይጄሪያ፣ ደቡብ አፍሪካ፣ ኬንያ፣ ግብጽ፣ ታንዛኒያ እና ዲሞክራቲክ ኮንጎን ተከትላ ጋናን፣ ሞሮኮ እና ዩጋንዳን በመቅደም 7ኛ ደረጃ ላይ ተቀምጣለች። ገጹ በኢትዮጵያ ቢትኮይን እና ሌሎች የክሪፕቶ ከረንሲ ያላቸውና በዛ የሚገበያዩ ከ1.8 ሚሊዮን በላይ የሚሆኑ ሰዎች መኖራቸውን አስተውቋል። ገጹ ይህን ይበል እንጂ ኮር በፊት የብሔራዊ ንግድ ባንክ የሀገሪቱ የመገበያያ መደብ ብር መሆኑን ጠቅሶ በሌላ በልዩ አቋም ካልተፈቀደ በስተቀር ቢትኮይንን የመሳሰሉ ምናባዊ የበይነ መረብ መገበያያዎችን መጠቀምን ማገዱን በመግለጫ አስተውቋል። ትሪፕል ኤ የተሰኘውና የክሪፕቶ ከረንሲ ወይም ደግሞ የበይነ መረብ ላይ መገበያያ ተጠቃሚ ሀገራት ዝርዝር በወጣበት ድረገጽ ላይም በክሪፕቶ ተጠቃሚነት ዩናይትድ ስቴትስ እና ህንድ አንደኛና ሁለተኛ ደረጃን ተከታትለው ሲይዙ ካናዳ፣ ጣሊያን፣ ሳውዲ አረቢያን የመሳሰሉ ባለጸጋ ሀገራቶች ደግሞ ከኢትዮጵያ ኋላ ከ1.5 ሚሊዮን በታች ተገልጋይ በመያዝ ተጠቅሰዋል። በዚህ ሳምንት ውስጥ ከተሰሙ የመዝናኛ ዜናዎች መካከል ሰባሪ መላጭ የተሰኘው የኢትዮጵያዊው የፊልም ባለሙያ ውበቱ ሽመላሽ ፊልም ለ2022 የሚቻ ፊልም ፌስቲቫል ላይ መመረጡ ነው። ይህ ፊልም ኢትዮጵያ ውስጥ ለሚደረገው የግርዛት ባህል የሚዘግብ ነው። የሚሻ ፊልም ፌስቲቫል የ2022 ዓመተ ምህረት ትዕይንትም ሰኞ ዕለት በሎስ አንጀለስ ካሊፎርኒያ ሆሊውድ ውስጥ የጀመረ ሲሆን በመጪው እሁድ የሚጠናቀቅ ይሆናል። የፊልም ዳይሬክተር ጸሐፊና ባለሙያ ውበቱ ሽመላሽ ከዚህ ፊልም በተጨማሪም ካንትሪ ለስ ወመን የተሰኘ በእውነተኛ የስደት ታሪክ ላይ ተመስርቶ የሰራው ፊልም የሆሊድ ጎልድ ሽልማት፣ የኢንዲ ሾርት ፊልም ፌስቲቫል ሽልማት፣ የኤት ኤንድ ሃፍ ፊልም ሽልማት እንዲሁም የኒውዮርክ የፊልም ሽልማቶችን ጨምሮ በአጠቃላይ ከአምስት በላይ ሽልማቶችን ሊቀዳጅ ችሏል። ውበቱ ከጋቢና ቪኦኤ ጋር ስለ እድገቱና ስለ ስራዎቹ ቆይታ አድርጓል። ስለ ፊልም አጀማመሩ እንዲህ ብሏል።
ነጮቹ አቆጣጠር በ2013 ነበር ወደ አሜሪካ የገባሁት ትምህርት ለመማር ማለት ነው። እና የመጀመሪያ ጊዜ ተመልሼ እንደመጣሁ ቀጥታ ወደ ሰሜን ተራራዎች ስሄድ ቤተሰብ ጋር ሄድኩኝና እናቴ እንዴት ነው ወደ አሜሪካ የሄደው ከዋለች። እንግዲህ እዚህ ጋር ላስቀምጥሽ እንፈልገው የሄደ ምንድን ነው እናቴ አውሮፕላን ሰማይ ላይ በጣም በሩቁ አይታታቃለች፣ ግን ቀርባ አይታጣቅም። እና በአውሮፕላን የሄድኩ ስላት ጠጋ ብላ እጅዋን ትከሻ ላይ አድርጋ አንተን የሚያክል ሰው እንዴት ነው ከዚህ ትንሽዬ ወስ የሚያክል እቃ ውስጥ ገብቶ መሄድ የቻለው ምናምን አለች ማለት ነው። በእውነቷ ነበር ጥያቄውን የጠየቀችውና እኔ እሱም ገረመኝና ያው እንግዲህ ቀርባ አይታጣቅም ስንሱ እንደሚይዝ አይታጣቅም። እና ከዛ አንጻር ምንድን ያደረግኩት በሚቀጥለው ተመልሼ ወደ ኢትዮጵያ ስመጣ በሞባይል ራሴን ውስጥ ከ200 ምናምን ሰው ጋር ፕሌን ውስጥ ቀርጬ ውጭንም ቀርጬ ወስጄ አሳየዋቸው ማለት ነው። አካባቢው ጋር ልክ እንዳሳየዋት የሰፈር ሰው የቡና ማጣ የሚያጠጣ ሰው አለ አይደል? የሰፈር ሰው ሰብስባ ቡና ተፈልቶ አጠጡ ምናምን ብላ ጠራችና ሁሉንም አሳያቸው በሚል እኔና ጋበዘች ማለት እንዳሳያቸው። ከዛን ጊዜ ጀምሮ አሜሪካ ያለውን የአኗኗር ዘይቤ በስልኬ ቀርጬ በምስል በማሳየት የእናቴን ጥያቄ መመለስ ከቻልኩኝ ሌላ ማንኛውንም ጥያቄ ምስልን በመጠቀም ወይም ደግሞ የፊልምን በመጠቀም ሌሎች ማንኛውንም አይነት ጥያቄዎች መመለስ እንደምችል ተረዳሁኝና ወደዛ እንደገባ አደረገኝ ማለት ነው።
የውበቱን ሙሉ ቃለ መጠይቅ በተከታዩ ሳምንት ይዘን የምንመለስ ይሆናል። ከአሜሪካ ድምጽ ለተጠናቀረው የመዝናኛ ዘገባ ኤደን ገረሞ ከዋሽንግተን ዲሲ። ካፒና ቢጋን መስተላክት ፎዲንግ ሳምንት የአምቦ ዩኒቨርሲቲ የምርቃት ስነ ስርዓት አካሄዶ ነበር። በምርቃቱ ስነ ስርዓት ላይ ታዲያ ኤፕራስ የደረደሩ 3 ጓደኛሞች ጎላ ብለው መውጣታቸውን ናኩር መልካ አድርሶን ነበር። ተከታዩ ዘገባ ታዲያ ከነዚህ ወጣቶች ጋር የተደረገ ዓለም ጠይቅ ነው።
አምቦ ዩኒቨርሲቲ ባለፈው ሳምንት ውስጥ ባካሄደው የምርቃት ስነ ስርዓት ላይ 3 ጓደኛሞች የታዳሚዎችን ቀልብ ስበዋል። ሁሉም በኮምፒውተር ሳይንስ የተመረቁ ሲሆን ኤልያስ ርባሳ 40+ እና 6A በማምጣት የከፍተኛ ማዕረግ ተመራቂ በመሆን ዋንጫን ስቷል። ጓደኞቹ በቀለ ያደሳና ዘሩባቤል መላኩ ደግሞ 37 እና 33 A+ እና በቀሩት የትምህርት አይነቶች ደግሞ A በማምጣት ሁሉም 4 ነጥብ ያስመዘገቡ ሲሆን ከዩኒቨርሲቲው ተማሪዎች መካከለም ካንደኛ እስከ 3ኛ ደረጃ በመውጣት ተሸላሚዎች ሆነዋል። ኤልያስ በኦሮሚያ ክልል ምራብ ወለጋ ዞን ጎሪ ከተማ ውስጥ ተወልዶ ትምህርቱን እዛው በመጨረስ ወደ አምቦ ዩኒቨርሲቲ መግባቱን ተናግሯል። ከፍተኛ ውጤት ለማምጣት የቻለበት ምክንያት ለጋቢና ቪኦኤ ይገልጻል።
ኮምፒውተር ሳይንስ ዳኔሮን በረደፈም ቀጥቲ ኦላና ዳካናኒ ቲን ኤብፈሜ ቀጥቲ አፍሩቱቃ ዱዋዳኒላ ካናኒ ኤብፈሜ
በኮምፒውተር ሳይንስ ተምሬ ሲጨርስ በከፍተኛ ውጤት ማለትም 4.0 ነው የተመረኩት። ይህንን ውጤት እንዳመጣ ያገዘኝ የተለያዩ አስቸጋሪ ሁኔታዎች ቢኖሩም ጠንክሬ በመስራቴና ለዓላማ በመቆሜ ነው። ለትምርቴ ከፍተኛ ትኩረት በመስጠቴ ነው ለዚህ ውጤት የበቃሁት። ጓደኛው በቀለም ስለ ስኬቱ ሚስጥር አብራርቷል።
አባሪፍ ውጤት ለማውጣት ለምን ተማሪ ስለሆንኩኝ ብቻ በቃ ትኩረቴ ሙላ ትምርት ላይ ስለነበር ሌላ ስራ ስላልለብኝ ሁሌም ማጥናትና ከትምርት ጋር ተያይዘውኑ ስራዎችን ነው መስራ ማጥናት እና ፕሮጀክቶች መስራትና የመሳሰሉት ነበር እዚህማ ያሳለፍኩ ነበርውና እና ምን ነጥብ ለማውጣት አንደኛው ረዳኝ ማጥናት ነው እና ሁለተኛው ደግሞ ጓደኝነት በጣም ጠቅሞናል።
ዘሩባቤልም በበቀለ ሐሳብ ላይ ያክላል።
አፉርጥቃ 0 ዳን ካፒዮናና ጆቹራይ ቢፈመጅራ ቀብቲ ከነወጨቹ ከሰትሪው ማን ባየ ፈይዳ ጉዳኑ ከባደጅራ
በአራት ማለትም በከፍተኛ ውጤት ተመርቀ ያለው ከጓደኞቼ ጋር መስራቴ ትልቅ አስተዋጽኦ አለው። ተባብሮ በአንድነትና በጓደኝነት መስራት ምን አይነት ውጤት ማምጣት እንደሚያስችል በዚያ አይተናል። ይህ ውጤት በአንድነት በፍቅርና በጓደኝነት የመስራታችን ውጤት ነው። ጓደኛሞቹ ስለጓደኝነታቸውና የቡድን ስራ ስለሚያስገኘው ውጤት አብራርተዋል።
በጣም ተጠቅመናል እና እኛ 3 ነን እዚህ በካምቦ ዩኒቨርሲቲ በአሪፍ ውጤት ወይ ደግሞ በአራት የወጣ ነው። እኔ ኤልያስ እና ዘሩባቤል ነው። እኛ 3ታችንም 4 ነው ያመጣ ነው እና በጣም ከፍተኛና አሪፍ ነጥብ ነበር። ከነጥቡ በላይ ደግሞ አንደኛው ሰው መማርበት ልማርበት የሚገባው አንደኝነታችን ነው ወይንም ደግሞ አንዱ ነን እንዴት ነጥብ ማምጣት እንደቻል ነው። እኛ ምናውቀው ያው ሰዎች የሰዎች ባህሪ ትንሽ አንድ ሁለት ወይ ደግሞ እንዲ ተማሪዎች ጎበዝ አንድ ላይ ሲሆኑ ትንሽ የመቀናናት ምናምን ነገር ሊሆን ይችላል። ግን እንዳጋጣሚ ሆኖ በእኛ ማል ይሄ ነገር የለም እና በፍቅር በአንድነትና በመስማማት ነው ያሳለፍነው። እኛም በዚህ እንኮራለን ሰውም ደግሞ ልረዳው ይችላል ከዚህ። ስለዚህ ከነጥቡ በላይ አንደኝነታችን እንዴት ነው አንድ ሆነን ይሄን ነገር መስራት ቻልነው በጣም አሪፍ ነገር ነው። ሰውም ለማርበት ወይ ዩኒቨርሲቲ ያሉ ተማሪዎች ይሄን መማር ነው ያለባቸው።
ለሌሎች ተማሪዎችና ወጣቶችም መልእክት አስተላልፈዋል።
ሶሻል ሚዲያ ላይ ሁልጊዜ ሰዓታችንን ማሳለፍ ጉዳቱ በጣም የከፋ ነው። ስለዚህ እንሰራቸውን ነገር ከስራችን አኳያ እቅዳውተን በእቅዳችን ነው መኖር ያለብን። ስለዚህ ጊዜ በጣም ውድ ነው መጠቀም ነው ያለብን። ይሄ ደግሞ ጊዜ ፈጣሪ ሰጠን በእኩል የሰጠን ስጦታችን ነው ስለሆነ በአግባቡ መጠቀም ነው ያለብን ነው ምለው። ስለዚህ ተማሪዎች ጊዜያቸውን በአግባቡ መጠቀም ነው ያለባቸው ግባቸውን ለመድረስ ማለት ነው።
በአምቦ ዩኒቨርሲቲ የዴቨሎፕመንታል ሳይኮሎጂ መምህር አያንሳ አብዲሳ ስለጓደኝነትና የቡድን ስራ በጎ ተጽዕኖ የሚሉት አላቸው።
እንግዲህ በተለይ በእድሜ በመቀራረብ ጓደኞች መካከል የሚመሰረተው ጓደኝነት በብዙ መልኩ አውንታዊ የሆነ ባህሪን እንዲያዳብሩ ምክንያት ሊሆን ይችላል። በተለይ ወደ ትምህርትና ትምህርት ሁኔታዎች ሲመጣ 3 ዋና ዋና ነገሮች ላይ እንትልሉ ይችላሉ። አንደኛ ለትምህርትና ለትምህርት ቤት ያላቸው አመለካከት በጣም አውንታዊ እንዲሆን ሊሆን ይችላል። ሁለተኛ ደግሞ በትምህርታቸው የሚያመጡ ስኬት ላይ አሁንም ተረዳድተው በመተጋገዝ እንዲሰሩ እና ያሰቡት ውጤት እንዲያመጡ ምክንያት ሊሆን ይችላል። ሶስተኛው የትምህርት ሁኔታ የረጅም ጊዜ እቅድ ነው። አንዳንዴ የረጅም ጊዜ እቅድ ሲያቅዱ በአብዛኛው የሚግባቡ ጓደኞች ከሆነ በእቅዳቸው መሰረት ለመስራት የሚያስችላቸውን ሁኔታ እንዲሁም አስፈላጊ የሆኑ ሪሶርሶች ማቀላል በጣም አስተዋጽኦ ሊያደርግ ይችላል። አዎንታዊ የሆነ ግንኙነት በጓደኞች መካከል ካለ
ጓደኛዎቹ ለወደፊቱም ቢሆን የሁለተኛ ዲግሪ ትምህርታቸውን ለመማርና አገራቸውን በእውቀታቸው ለማገልገል ከፍተኛ ፍላጎት እንዳላቸው በመግለጽ ለአመርቂ ውጤት እንዳበቃቸው የመሰከሩለትን ጓደኝነትም እንደሚቀጥሉ አመልክተዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ለምሽቱ ማገባደጃ መስተናዶችን ላይ ደርሰናል። በጅማ ዩኒቨርሲቲ ተማሪዎች የተሰራ የአፈር መመርመሪያ ማሽን በኬንያ በተደረገ ዓለም አቀፍ ውድድር የአንደኛ ደረጃን በመያዝ አሸናፊ ሆኗል። ማሽኑ የአፈርን ባህሪ በመመርመር መሬቱ ምን አይነት አዝርዕት ማብቀል እንደሚችልና አፈሩም ምን አይነት ንጥረ ነገር እንደሚያስፈልገው ምክረ ሐሳብ የሚሰጥ ነው ተብሏል። ዩኒቨርሲቲው ማሽኑን ወደ አርሶ አደሮች ለማድረስ ከሚመለከታቸው ባለድርሻ አካላት ጋር አብሮ እየሰራ እንደሆነ አስተውቋል። ገብረ ሚካኤል ገብረ ከዩኒቨርሲቲ መምህራን እንዲሁም ደግሞ ማሽኑን ከሰሩ ወጣቶች ጋር ቆይታ አድርጎ ያደረሰን ዘገባ ቀጥሎ ይቀርባል።
ጥጋቡ አብርሃም ማሽኑን ከሰሩት ወጣቶች መካከል አንዱ ነው። በግብርናው ዘርፍ የተሰሩ አዳዲስ ቴክኖሎጂዎችን ያወዳደረ የሚሸልም አመታዊ ፕሮግራም በአፍሪካ እንደሚካሄድ ይናገራል። በኬንያ በአለም ባንክ ድጋፍ በተዘጋጀው በዘንድሮ ፕሮግራም እሱና ጓደኞቹ በጅማ ዩኒቨርሲቲ የሰሩት ማሽን አንደኛ በመውጣት መሸለሙን ገልጿል።
በጣም ትላልቅ ሀገራት የተሳተፉበት ነው። እነሱ ሰዎች ያሉበት ነው። ትላልቅ የዩናይትድ ኔሽን ኦርጋኒዜሽን የነሱ አካላት ያሉበት ነው። እዛ ላይ ሰፋ ያለ ጊዜ ወስደው ሲስተሙን አይተው ከገመገሙ በኋላ በአፍሪካ ኢትዮጵያ አሸነፈች የሚል ነገር ወጣ። እንግዲህ የኛ ስራ ማለት ነው። የኛ ማሽን በዛ ላይ አንደኛውን አሸነፈች። እዛን ነው እቅናውን ሰጡን። ቀይሉ ጋይስ ወነተም አፍሪካዊ ማሽን ነው። አፍሪካን ያገናዘበ የአፍሪካን ህዝብ ተጠቃሚን ያወቀ ማሽን ነው። ምን ዛ እንዲጋ ለምቁቁና እንድናገኘ ሆነው በኬንያ ናይሮቢ ላይ በአለም ባንክ አስተባባሪነት በተዘጋጀው ድርድር ላይ ነው።
ማሽኑን ከሰሩት ወጣቶች ሁለቱ የአርሶ አደር ልጆች መሆናቸውን የሚገልጸው የአርቲፊሻል ኢንተለጀንስ ፕሮግራመር የሆነው ጥጋቡ አብርሃም ሐሳቡ የመጣው በ2012 ዓመተ ምህረት እንደሆነና በ2013 ዓመተ ምህረት ጥንስሱ ወደ ተግባር እንደተሸጋገረ ይናገራል። ይህን ማሽን ለመፍጠር የተነሳሱበትን ምክንያት እንዲህ ያብራራል።
ምን መስራት እንችላለን የሚለው ነገር ከመጀመሪያ አመት አንስተን እናይ ነበር። ሁለተኛ ሶስተኛ አመት ያለን ስንሄድ ፕሮጀክቶችን እንድንሰራ ይጠይቁናል። ስለዚህ ያ ምንድነው ወደ ገበሬው ወደ ማህበረሰቡ ስንሄድ ምን ችግሮች አሏቸው የሚለው ነገር እንድናይ አይን ከፈተ። ግብርና ደግሞ አንገብጋቢ ችግርም ነው። ግብርና ላይ ያለው ችግር ማለት ጉሮሮ ሚስ ችግር ስለሆነ سنመረቅ አንድ የማህበረሰቡን ችግር ለፈታ የሚችል ነገር ይዘንውጣ በመል ተስማምተን ክረምት ወደ ቤት ስንሄድ አሳይመንት ተሰጣጣን። እኔ ክፍለ ሀገር ነው የሄደው። እነሱ አንዱ የአዲስ አበባ ልጅ ነው፣ አንዱ ደግሞ ሌላም ክፍለ ሀገር መሄድ ነው። ስንሄድ ያየነው ችግር አለ። አሁን እኔ በአካባቢያችን ያየሁት አለ። ሰው የተለያየ ስም ይሰጠዋል። ብዙ ጊዜ ክሮፖች ይቃጠላሉ። አዝርት ከተዘራ በኋላ ይቃጠላል። ውጤት ፍሬያማ ሳይሆን ይቀራል። አንዳንዴ በጣም ያድግና በጣም ግን በጣም ያድግና መሸከም ሲያቅተው ይወርቃል። ሰው እንግዲህ በየአካባቢው የተለያየ ትርጉም ይሰጠዋል። ይሄ ምን አይነት ይሄ ነው አንድም ትሪገር አረጋግኝ እንደ ሐሳብ ደረጃ። ስለዚህ መጀመሪያ ድራፍት ተሰራው የኔ አሳይመንት ተወጣው ማለት ነው። እነሱ ምራፋቸውን ይዘው መጡ ተቀምጠን እኔም ራሴን ፒቻረኩላቸው ሶስት ነን። እሱ ምራሱን ያመጡትና ወሩ ይሄ ሚዛን ደፍቶ ተገኘ።
የመጀመሪያ ዲግሪ ተማሪዎች ይያሉ የፈጠራ ስራውን የጀመሩት ተማሪዎቹ ዩኒቨርሲቲው ብሩህ አእምሮ ላላቸው ተማሪዎች የሚሰጠው የማበረታቻ እድል ተጠቃሚዎች ነበሩ። ይህን እድል ሲያገኙ የፈጠራ ስራቸውን አጠናክረው እንደቀጠሉበትም በዩኒቨርሲቲው የቴክኖሎጂ ኢንስቲትዩት የሳይንስ ዳይሬክተር ኢንጂነር ኤፍሬም ዋቅጅራ ይገልጻሉ።
ብሪሊያንት አይዲያ ያላቸው ተማሪዎች አሉ። ነሰሰርሊ ትልቅ ግሬድ ያላቸው ማለት አይደለም። እና እነዚህ ብሪሊያንት ተማሪዎችን አስቀልተን ሁለተኛ ዲግሪያቸውን እንዲሰሩ የምንዳረገበት ዘዴ አለን። አሁን በተጨማሪ በዚህማ ዩኒቨርሲቲ ማለት ነው። በዛ ሁለቱ ከዛ ግሩፕ ቀልተው ሁለተኛ ዲግሪ ትምህርት ሰጠናቸው። እነዚያ ልጆች በትምህርታቸው በተጓዳኝ ይህን ስራ እያዳበሩት ስራውን በመቀጠል ጥሩ ደረጃ ደርሰውታል።
ማሽኑን የፈጠሩት ወጣቶች ትምህርታቸውን ካጠናቀቁ በኋላ ማሽናቸውን ወደ ስራ ለማስገባት ሌሎች ፈጠራዎችንም ለማከናወን የሚያግዝ ኦሚሽቱ ጆይ የሚባል ድርጅት አቋቁመዋል። ማሽኑን በማስተዋወቅ ረገድ አብሯቸው የሚሰራ ደቦ ኢንጂነሪንግ የተባለ አጋር ኩባንያም አላቸው። የደቦ ኢንጂነሪንግ ስራ አስኪያጅና በጅማ ዩኒቨርሲቲ የቴክኖሎጂ መምህር አቶ ጀርሚያ ፈይሳ እንደሚሉት ማሽኑ የአፈር ናሙና በመውሰድ በአጭር ጊዜ ውስጥ ባህሪውን ይተነትናል።
የአፈር ሳምፕሉን ወስዶ የአፈር ጣባውን ከነገረ በኋላ ምን መተከል እንዳለበት ይሄኛው ለዚህ ይሆናል ብሎ ምክር አስተላልፎ ጨምሮ ይሰጣል ማለት ነው። ይሄኛው ቴክኖሎጂ
ከዚህ በፊት የአፈር ባህሪን ለመመርመር ናሙና ሲወሰድ የነበረው ከተለያዩ ቦታዎች ሳይሆን ከአንድ ቦታ ነው የሚሉት አቶ ጀርሚያ የሚሰጠው ምክረ ሐሳብም ለሰፊ የእርሻ መሬት ወካይ እንዳልነበረ ይገልጻሉ። ይህ መሳሪያ ግን ይህን ችግር እንደሚፈታው ያብራራሉ።
አንድ ሳምፕል ከሆነ ሰፈር ወይ ከኔ ቦታ ይወሰድናል ወደ ላብራቶሪ ይሄዳል። ላብራቶሪ ውስጥ ብዙ ጊዜ ከፈጀ በኋላ የምርምር ውጤቱን ብዙ ጊዜ ከወሰደ በኋላ ያገኛሉ። ያ ደግሞ ጊዜም ከመስጨት አልፎ ሳምፕልስ ወይ ደግሞ ናሙናውን ሲወስዱ ከአንድ ቦታ ነው እና ትንሽ አፈር ነው የሚወሰደው። ያ ሙሉ በሙሉ የዛ አፈር ጸባይ ይገልጻል ማለት አይችልም። ይሄኛው ማሽኗ ትንሽ ናት፣ ለማንቀሳቀስ የሚመች ነው። ከሞባይል አፕሊኬሽኖች ጋር ኢንተግሬት ሆኖ የሚሰራ ነው። ከዛ ላቡን በትንሽ ደቂቃ ውስጥ ከየተለያየ ቦታ ይወስዶ ስለዛ ምርምር ስለዛ ውጤት ስለአፈሩ ጸባይና ምን ማድረግ እንዳለባቸው የሚከተሰብ ጋር ይሰጣቸዋል ማለት ነው።
ማሽኑ አፈሩን በፍጥነት መርምሮ ለመሬቱ ተስማሚ የሆነው አዝርዕት ወይንም ተክል ምን እንደሆነ ይለያል። አፈሩ ምን አይነት ንጥረ ነገር እንደሚጎድለውም ያስረዳል ይላል ጥጋቡ አብርሃም።
ፈጣን የአፈር መርምሪያ ማሽን ናት። ማሽኗ ምንድነው የምታደርገው? ከእርሻ ናሙና ወስዳ ከ5 ደቂቃ ባነሰ ጊዜ ውስጥ አፈሩን መርምራ ለዛ አፈር ተስማሚ የሆነውን አዝርዕት ነግራለች። ይሄን በተዘራ በጣም ውጤታማ ልትሆን ትችላለህ ብላ ትነግራለች። ከዛ በተጨማሪ ደግሞ ያን በውስጡ ላይ መጀመሪያውኑ ፈርቲላይዘሩ ወይም ማዳበሪያው ከመጨመሩ በፊት ሚያል እንዳለ ትለያለች አፈር ውስጥ። ስለዚህ ከለየች በኋላ ይሄን ያህል ብቻ ጨምር፣ ጭራሽ ነው የማያስፈልገውን አያስፈልግህም ማዳበሪያ ትላለች።
ለአንድ የእርሻ መሬት የሚስማማ የአዝርዕት አይነት ከተለየና አፈሩ ያንን አዝርዕት ወይንም ተክል ለማብቀል ምን አይነት ንጥረ ነገር እንደሚያስፈልገው ከታወቀ ምርታማነት ላይ መሻሻል እንደሚኖርም ጥጋቡ አብርሃም ይናገራል።
ይሄን በተዘራ በቆሎ ባንተ ማሳ ተስማሚ ነው ብሎ ነግሮናል። በቆሎ የሚፈልገው ደግሞ ማዳበሪያ አማውንት አለ፣ ደረጃ አለው፣ ያን ነግሮናል። ስለዚህ ያን በሚፈልገው ደረጃ ስንሰጥ ፕሮዳክቲቪቲውን በጣም ከፍ ያደርጋል ማለት ነው።
አርሶ አደሩ ማሽኑ በሚሰጠው ምክር ሐሳብ ሳይስማማ ቀርቶ ሌላ አዝርዕት መዝራት ቢፈልግ እንኳን ይህን ለማድረግ አርሶ አደሩ አፈሩ ላይ ምን አይነት ንጥረ ነገር ወይም ማዳበሪያ መጨመር እንዳለበት ማሽኑ ሐሳብ ይሰጣል። ከዚህ አልፎም ማሽኑ በአንድ የእርሻ መሬት ላይ ከአፈሩ ባህሪ ጋር አብሮ የሚሄድ ከዚህ በፊት ያልተለመዱ አዳዲስ አዝርዕት እንዲዘራበት ምክረ ሐሳብ ሊሰጥ እንደሚችል ይናገራል ጀርሚያ ባይሳ።
ከዚህ በፊት ያልሞከሩት ያልዘሩትን ዘርቶ ውጤታማ ሊያደርጋቸው የሚችል በቀላሉ ብዙ ጥቅሞችን አንድ ላይ የያዘው ማሽን ማለት ነው።
ማሽኑ የግብርና ምርታማነትን ለማሻሻል የተሰራ በመሆኑ ለአጠቃቀም ምቹ እንዲሆን ተደርጎ እንደተዘጋጀና በትንሽ የተግባር ስልጠና አርሶ አደሮች የሚጠቀሙበት አይነት እንደሆነ ባለሙያዎቹ ይናገራሉ። የአፈር መመርመሪያ መሳሪያው በጅማ አካባቢ ተሞክሮ ውጤታማ እንደሆነ ቢረጋገጥም አሁንም በርከት ባሉ ሌሎች ወረዳዎች ተጨማሪ ሙከራዎችን በማድረግ በታሰበው ደረጃ ምርታማነትን ማሻሻል ይችል እንደሆነ ለማየት እንሰራለን ብለዋል ኢንጂነር ኤፍሬም ዋቅጅራ። ማሽኑን በማባዛት ወደ ገበያ ለማቅረብም የጅማ ዩኒቨርሲቲ ከተለያዩ አካላት ጋር እየሰራ ስለመሆኑ ተናግረዋል።
ሌሎች ይሄንን የሚረዱ ድርጅቶች ሊሆኑ ይችላሉ ጋር ለማገናኘት ስራ እየሰራን ነው። ዘመናዊ አበባ እርሻ አላቸው እና ከውጭ ሀገር በተለይ በዚህ በግብርና ስራ ላይ እርሻ በአበባ እርሻ ግብርና ላይ ተሰማሩ አሳቡ ነበረቻቸዋለሁ። በጣም ደስ ብሏቸዋል ለማየትና አገልግሎት መስራት ፍላጎት አላቸው።
ይህን የፈጠራ ውጤት ለማባዛት አቅም ከተገኘና ባለሀብቶችና ድርጅቶች ከተባበሩ መሳሪያውን በብዛት በማምረት ከኢትዮጵያ አልፎ ወደ አፍሪካ ገበያ ለመግባትም እቅድ እንዳለ ለማወቅ ችለናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ካፒና ቪ የሁድ ምሽት መሰናዶውን እዚህ ላይ ፈጸመ። በነገው ምሽት በመደበኛ ሬዲዮ በቴሌቪዥን ዝግጅታችን እንጠብቃችኋለን። ኤደን ገረመው መርሃ ግብሩን እየመራው ከኤልያስ አስማረ ጋር አብሬያችሁ ቆይቻለሁ። አስተያየት ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማርክ ላይ ለካፒና ቪ ያላችሁ አድርሱን። ሰላም ጤና ይስጥልኝ። ተናደሩ።